የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። በየስፍራው ሆናችሁ ይህንን የራዲዮ መልእክታችንን የምታዳምጡትን ሁሉ ሰላምታችን በጌታ በኢየሱስ ክርስቶስ ስም ይድረሳችሁ። እንደምን አላችሁ? እንደምን አመሻችሁ? ምን እንላለን? እግዚአብሔር የተመሰገነ ይሁን። የናንተን ድምጽ ባንሰማ ሆኖ ነው እንጂ እግዚአብሔር ይመስገን አበበ። አንተስ አብረው ከሚሰሩት ጋር እንደምን ድናችሁ ሳትሉኝ እንደማትቀሩ ባለሙሉ ተስፋ ነኝ። አዎ እግዚአብሔር አምላካችን ተስፋችንና ለእንታችን ሆኖ እነሆ ለዚህች ለተወደደች ጊዜ ደግሞ አድርሶናል። ከዚህ በኋላ ያለውንም ጊዜ ደግሞ እንደሚታደገን እንደሚጠብቀንና በእጆቹ መዳፍም እንደሚደግፈን እናምናለን። አይደለም እንዴ? እግዚአብሔር ልጆቹን ምን ጊዜ ምጥሎ አያቅም። እግዚአብሔር ለዘላለም የተመሰገነ ይሁን። መላ ያጣውን ሕይወታችንን መላ እንዲኖረው አድርጎ በኢየሱስ ክርስቶስ አሳምሮ እነሆ በቤቱ መቅደስ ውስጥ አለን። ቅዱስና ዘላለማዊ የሆነ ስሙን እነሆ እንጠራለን። እስቲ እንዲህ እያልን እናዚም
ወግማረ ጌጌታ ባንተ ተከበርኩኝ መላ ያጣው ሕይወቴ ባንተ ተከበረ ወግማረ ጌጌታ ባንተ ተከበርኩኝ መላ ያጣው ሕይወቴ ባንተ ተከበረ ልክስክስ ሕይወቴ ላንተ የማይረባ ተከበረ ዛሬ ላንቱ አለ አባባ ለሞቴ ታጨይ ወት ነበረ ውሳኔ ወግማረ ጋገኘ ተከበረ ይሄ ወግማረ ጌጌታ ባንተ ተከበርኩኝ መላ ያጣው ሕይወቴ ባንተ ተከበረ ወግማረ ጌጌታ ባንተ ተከበርኩኝ መላ ያጣው ሕይወቴ ባንተ ተከበረ መልህ ከሌለው ማበል ሞላበት ጎስቋላው ሕይወቴ ይሄው አለፈለ ጭበቴ ማይሞላ ተስፋ ተሸካሚ ወግማረ ጋገኝቶ ጌታ ያከበረ ወግማረ ጌጌታ ባንተ ተከበርኩ መላ ያጣው ሕይወቴ ባንተ ተከበረ ወግማረ ጌጌታ ባንተ ተከበርኩ መላ ያጣው ሕይወቴ ባንተ ተከበረ ወጥለታ ከውርደት መደቡ ዛሬ ተመልሷል ከእንግዲህ ወዲህ ወግ ማረጌ ጌታዬ ብቻ ነው ያለኝ ለኔ ክብሬ ወግ ማረጌ ጌታ ባንተ ተከበርኩ
ወዳጆቼ ጌታ ኢየሱስ ክርስቶስን ከመቀበላችን በፊት እስቲ የነበረውን ሕይወት ወደ ኋላ መለስ ብለን እንመልከተው። ወግ ማረግ በሌለን ጊዜ ማንም ከቁብሳ አይቆጥረን ዝም ብለን እንደ ቆሻሻ በተጣልንበትና በተረሳንበት ጊዜ ኢየሱስ ክርስቶስ አከበረን። ኢየሱስ ክርስቶስ ዛሬ አርማችን መታወቂያ ምልክታችን ሆኖልናል። ስሙ ይክበር ይመስገን። እቺት የዘመረችው ዛሬም ቢሆን ቃሉ እግዚአብሔርን ከፍ ከፍ የሚያደርግ ስለሆነ
ማዛውና ጣሙ አለቀቀም። ጌታ ይክበር ይመስገን። ቃሉ ለዘላለም ጸንቶ መኖሩ እውነት ነው ወዳጆቼ። ዛሬ እንግዲህ በጸሎት ደሞ የሚያገለግለን ወንድማችን ደነቀ አድራሮ ይሆናል። እስቲ በጌታ ዙፋን ፊት ከርሱ ጋር አብረን አንድ ላይ እንሁን።
አድማጮች እንጸልይ። ሁሉን ወደሚችል ለጥያቄዎቻችን ሁሉ መልስ ወዳለው እግዚአብሔር እንጸልያለን። ተስፋ በቆረጥንበት ባዋቂዎች ባብታሞች ዘንድ መፍቴ የሌለው ጉዳያችን በእግዚአብሔር ዘንድ መፍቴ መልስ አለው። አምላካችን ሁሉን የሚችል እግዚአብሔር ስሙ የተባረከ ይሁን። እኔና በዚህ አከባቢ አምላክና መድኃኒቴ ስራህን እንድንሰራ ይረዳህን እግዚአብሔር ስምህ ብሩክ ይሁን። በአሁኑ ሰዓት ደግሞ እግዚአብሔር አምላካችንና መድኃኒታችን ሆይ ለሰው ልጅ ለሕይወቱ ለስጋውና ለሁለንተናው መፍቴ ይሁን ዘንድ ቃልህን ስለላክለት በዚህ ሬዲዮ አማካይነት የብዙዎችን ቋጠሮ ስለምትፈታ የብዙዎችን ተራራ ስለምትንድ ሸለቆ ስለምትሞላ ስምህ ብሩክ ይሁን። የዘላለም አምላክ እግዚአብሔር ሆይ በዚህ የረዳህን ይህንን ቃልህን ይህንን እግዚአብሔር ሆይ ፈዋሽ የሆነውን አዳኝ የሆነውን ቃልህን በዚህ አከባቢ ሆነን እንድናስተላልፍ የረዳህን አንተ ነህና እንባርካለን እናከብርሃለን። አባቴና አምላኬ የሕያው እግዚአብሔር ሆይ እለምንሃለሁ በአሁኑ ሰዓት ደግሞ ይህንን ፕሮግራም ለመከታተል በየሬዲዮኖቻቸው ዙሪያ ያሉትን እንድታስባቸው በጌታ በኢየሱስ ክርስቶስ ስም የሰሙት ቃል ከውስጣቸው ተዋህዶላቸው መፍቴ እንዲሆንላቸው ወደ አንተ መጠጋት አንተን ማወቅ እንዲሆንላቸው እግዚአብሔር አምላክና መድኃኒቴ ሆይ ካሉበት ጭንቀት እንዲወጡ በኢየሱስ ክርስቶስ ስም ከሥጋ ደዌ ቢሆን ከመንፈሳዊ ችግር ቢሆን ልትፈታ ልታወጣ ነጻ ልታወጣ የምትችል የዘላለም አምላክ የእስራኤል ቅዱስ ሆይ በአሁኑ ሰዓት እጸልያለሁ። የታመሙት ቢሆኑ መድኃኒት በሌለ ደዌ እንኳን የተያዙ ቢሆኑ በጭንቀትና ተስፋ በመቁረጥ እግዚአብሔር አምላክና መድኃኒቴ ሆይ ተሰቃይተው ወደ አንተ መጮህ ያላወቁትን እንኳን እንድትረዳቸው እንድትደርስላቸው እኔ ሁሉን የምችል አምላክ ነኝ፣ ፈውስ ከኔ ነው፣ መዳን ከኔ ነው ብለ እንድደርስላቸው በኢየሱስ ክርስቶስ ስም እለምናለሁ። አምላካችንና መድኃኒታችን ሆይ ክርስቲያኖች ቢሆኑ በተለያየ ፈተና በስጋ ይሁን በድካም በኢየሱስ ክርስቶስ ስም ከዛሬ ጀምሮ የተንከባለለ ይሁን። መንፈሳዊ መፍቴ ስጋዊ መፍቴ በኑሯቸው በአገልግሎታቸው መከራና ፈተና ያለባቸው እንዲፈወሱ በኢየሱስ ክርስቶስ ስም እጸልያለሁ። አምላክና መድኃኒቴ ሆይ ጸሎታችንን ስለሰማሽ ስምህ ብሩክ ይሁን። በዚህ ቃልህን የሚያስተላልፈውን ባሪያህንም ወንድሜ አበበን እንድትረዳው በኢየሱስ ክርስቶስ ስም በአገልግሎቱ በኑሮ እንድትባርከው የሚሰራውን ሥራ እንድትባርክ ክብርህን እንድትገልጥ ባሪያህ ክብርህን ሳይጠግባለሁ እንዳለ ክብርህን በማየት እንድጠግብ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ስለ ሰማኸኝ ስምህ ብሩክ ይሁን። ስለ ፈወስካቸው ስለ ረዳሃቸው ከጭንቀት ከመከራቸው ስላወጣሃቸው እግዚአብሔር ሆይ ስምህ የተባረከ ይሁን። በጌታ በኢየሱስ ክርስቶስ ባዳኛችን ስም ይህንን ሁሉ እጸልያለሁ። አሜን።
ውድ አድማጮቼ ወንድማችን ደነቀ በጸሎት ስላገለገለን እግዚአብሔር ኑሮውንና አገልግሎቱን ይባርክ ሳትሉት እንደማትቀሩ ባለሙሉ ተስፋ ነኝ። እኔም የታላቅነቴንና የወንድምነቴን እግዚአብሔር ይባርክ እለዋለሁ። ዛሬ እንግዲህ አብረን የምንመለከተው ተከታታዩን የአንደኛ ተሰሎንቄን መልእክት ጥናታችንን ይሆናል ማለት ነው። በዛሬው ምሽት ክፍለ ጊዜ ጥናታችን የምዕራፍ 4ን ትምህርት አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13ን አውጡ። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13ን ተመልከቱ። ወዳጆቼ ባለፉት ክፍለ ጊዜያት ጥናቶቻችን የክርስቶስ መምጣት የሚያነጻ እንዲሁም የሚቀድስ ተስፋ መሆኑን በስፋት መመልከታችን የሚታወስ ነው። ዛሬ ደግሞ አብረን የምንመለከተው የክርስቶስ መምጣት የሚያጽናና ተስፋ ስለመሆኑ አብረን እንመለከታለን። ባለፈው ክፍለ ጊዜ ጥናታችን ሐዋርያው ጳውሎስ በአግባብ እንድትመላለሱ ማለቱን ከቁጥር 12 መመልከታችን የሚታወስ ነው። አሁን ወዳጆቼ በአግባብና በቅንነት መመላለስ ከክርስቲያኖች የሚጠበቅ ጉዳይ ነው። እንደ ጌታ ሐሳብ በአግባቡ የሚመላለስን ክርስቲያን ሌሎች ያከብሩታል፣ እምነታቸውንም ይጥሉበታል ካልን በኋላ በእግዚአብሔርና በሰው ሁሉ ፊት አንዋኗራችን እውነተኛ መሆን አለበት። በእውነተኝነትና በቅንነት የማንመላለስ ከሆነ ግን እግዚአብሔር ይፈርድብናል ብለን ትምህርታችንን መደምደማችን የሚታወስ ነው። እንግዲህ የዛሬው ንዑስ ርዕሳችን ቀደም ብዬ እንደተናገርኩት የክርስቶስ መምጣት የሚያጽናና ተስፋ ስለመሆኑ አብረን እንመለከታለን ማለት ነው። አሁን ከቅዱሳት መጻሕፍት ዋና ዋና ትንቢቶች አንዱ የሆነውን ወደምንመለከትበት ወደዚህ መልእክት ሁለተኛ ክፍል መጥተናል። ክፍሉ ኢየሱስ ክርስቶስ በቅርቡ እንደሚመጣ ያስተምራል። ልብ በሉ፣ ይህ ክፍል ኢየሱስ ክርስቶስ በቅርቡ እንደሚመጣ ያስተምራል። እንዲህ ሲል ግን ጌታ አሁኑኑ ወይም በፍጥነት ይመጣል ማለቱ አልነበረም። ሐዋርያው እንዲህ የሚል ትምህርት በፍጹም አላስተማረም። ጌታ ኢየሱስ ክርስቶስ ይመጣል ሲባል ከቀን ወደ ቀን ለእርሱ መምጫ ጊዜ እየቀረብነው ማለታችን እንጂ የግድ በእኛ ሕይወት ዘመን ይመጣል ማለታችን አይደለም። አስተዋላችሁ? ጌታ ኢየሱስ ክርስቶስ ይመጣል ሲባል ከቀን ወደ ቀን ለእርሱ መምጫ ጊዜ እየቀረብነው ማለታችን እንጂ የግድ በእኛ ሕይወት ዘመን አሁኑኑ ጌታ ይመጣል ማለታችን አይደለም። በዚሁ ምዕራፍ ቁጥር 15 እንደምንመለከተው ጳውሎስ እኛ ሕያዋን ሆነን ጌታ እስኪመጣ ድረስ ያንቀላፉትን አንቀድምም ይላል። ጳውሎስ በእርሱ ዘመን ጌታ ይመለሳል የሚል እምነት ነበረው። አስተዋላችሁ? ሐዋርያ ጳውሎስ በእርሱ ዘመን ጌታ ተመልሶ ይመጣል የሚል እምነት ነበረው። ስለዚህም የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን በማለት የጻፈው ከዚህ እምነት አንጻር ነበር ማለት ነው። ቲቶ ምዕራፍ 2 ቁጥር 13ን ተመልከቱ። ቲቶ ምዕራፍ 2 ቁጥር 13ን ልብ ይሏል። አንዳንድ ሰዎች ኢየሱስ ክርስቶስ በቅርቡ ይመጣል የሚለው ሐሳቡን ጳውሎስ የኋላ ኋላ እንደለወጠ ይናገራሉ። የተሰሎንቄ መልእክት ከመጀመሪያዎቹ የጳውሎስ መልእክቶች አንዱ እንደነበር አዘንጉ። ታዲያ ሐሳቡን ለመለወጡ ፍንጭ ማግኘት ትችላላችሁን? የፊልጵስዩስን መልእክትም የጻፈው በጣም ባረጀበት ጊዜ ነበር ሐዋርያው። በዚህም ላይ በሮም እስር ቤት ውስጥ ነበር። ይሁን እንጂ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን በማለት የጻፈው በዚሁ ጊዜ ነበር። ፊልጵስዩስ ምዕራፍ 3 ቁጥር 20ን እንደ ዋቢ ወይም እንደ መረጃ ማጣቀስ ወይም መመልከት ይቻላል። በእድሜው ማለቂያ ላይ እንኳ ሐዋርያው የኢየሱስን በቅርቡ መምጣት እየተጠባበቀ ነበር። ቤተ ክርስቲያንን ለመውሰድ ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመምጣቱ ጉዳይ መነጠቅ የሚል ስያሜ ተሰጥቶታል። ይህንን አስተውሉ። ቤተ ክርስቲያንን ለመውሰድ ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመምጣቱ ጉዳይ መነጠቅ የሚል ስያሜ ተሰጥቶታል። ይሁን እንጂ አንዳንድ ወገኖች መጽሐፍ ቅዱስ ስለ መነጠቅ ምንም የሚያስተምረው የለውም ሲሉ ይናገራሉ። በበኩሌ ግን ወገኖቼ መጽሐፍ ቅዱስ መነጠቅን በተመለከተ የሚለው ነገር እንዳለ በእርግጠኝነት ነው የምናገረው። ለምሳሌ ያክል በዚሁ ምዕራፍ ቁጥር 17 በምዕራፍ 4 ቁጥር 17 እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን ይላል። እንግዲህ መነጠቅ የሚለውም ቃል እዚህ እውነት ላይ የተመሰረተ ነው ማለት ነው። አንዳንድ ጊዜ መሰረታዊ ሐቅ ላይ ሳይሆን የቃላትና ያርፍተ ነገሮች አጠቃቀም ላይ ችግር ይገጥመናል። ያ ካልሆነ በቀር መጽሐፍ ቅዱስ ስለ አማኞች መነጠቅ ማስተማሩ ምንም ጥርጥር የሌለበት ጉዳይ ነው። በዚህ ክፍል ጳውሎስ ልዩ ትኩረት መስጠት የፈለገው ስለ መነጠቅ ሳይሆን መነጠቅ ከመሆኑ በፊት የሞቱ አማኞች ጣፈንታ ምን ይሆናል ለሚለው ጥያቄ ነው። ይህን ልብ በሉ። በዚህ ክፍል ውስጥ ሐዋርያው ጳውሎስ ልዩ ትኩረት መስጠት የፈለገው ስለ መነጠቅ ሳይሆን መነጠቅ ከመሆኑ በፊት ወይም ከመደረጉ በፊት የሞቱ አማኞች ጣፈንታ ምን ይሆናል ለሚለው ጥያቄ ነው። ምናልባት አንዳንዶቻችሁ ይህን የመሰለ ጥያቄ ሊኖራችሁ ይችላል። ይህን እንዲጠይቁ ምክንያት የሆናቸውን ነገር ለመረዳት መልእክቱ የተጻፈበትን ዓላማ በክለሳ መልክ መመልከቱ እንደሚጠቅም አስባለሁ። ጳውሎስ ወደ ተሰሎንቄ የሄደው በሁለተኛው ሐዋርያዊ ጉዞ እንደነበር ከዚህ ቀደም ማማራችን የሚታወስ ነው። ጳውሎስም እንደ ልማዱ ወደ እነርሱ ገባ። ሶስት ሰንበትም ያክል ከነርሱ ጋር ከመጻሕፍት እየጠቀሰ ይነጋገር ነበር ይላል ሐዋርያት ሥራ ምዕራፍ 17 ቁጥር 2 ነው ተመልከቱ። እንዲህ ከሆነ ደግሞ እዚያ የቆየው ከአንድ ወር ላነሰ ጊዜ ነበር ማለት ነው። ይሁን እንጂ በዚያ አጭር ጊዜ ታላቅ ነገርን ሐዋርያው አከናውኗል። በዚያ አጭር ጊዜ ውስጥ ታላላቅ ክርስቲያናዊ አስተምህሮችንም አስተምሯቸዋል። ሌላው ቀርቶ ስለ ቤተ ክርስቲያን መነጠቅ እንኳን አስተምሯቸው ነበር። ጳውሎስ ግን ከተሰሎንቄ ክርስቲያኖች ጋር ያሳለፈው ጊዜ በጣም አጭር ቢሆንም ስለ መጽሐፍ ቅዱስ ትንቢቶች ከመስተማር ወደ ኋላ አላለም። ስለ ታላቁ መከራ፣ ስለ አመጽ ሰው፣ ስለ ክርስቶስ ተቃዋሚ እንዳስተማራቸው ከሁለተኛው መልእክቱ መመልከት ይቻላል። የቤተ ክርስቲያን መነጠቅ በጣም ቅርብና በየትኛውም ጊዜ ሊሆን የሚችል እንደሆነ ጳውሎስ ለተሰሎንቄ ክርስቲያኖች አስተምሯቸው እንደነበር ግልጽ ነው። ከዚያም በኋላ ግን ከተሰሎንቄ ወደ ቤሪያ ሄዶ ቤተ ክርስቲያን ከመሰረተ በኋላ እዚያ ለጥቂት ጊዜ ቆይቷል። ይህ ከሆነ ውሎ ካደረ በኋላ በአንድ ወቅት በቆሮንቶስ በነበረበት ጊዜ ሲላስና ጢሞቴዎስ ከተሰሎንቄ ሰዎች አንዳንድ ጥያቄዎችን ይዘው ወደ ጳውሎስ መጥተው ነበር። ስለሆነም የቤተ ክርስቲያንን መነጠቅ አስመልክቶ ላነሱት ጥያቄ መልስ እንዲሆናቸውና በእምነትም ሊያበረታታቸው ይህን በአንደኛ ተሰሎንቄ መልእክት ጽፎላቸዋል። በዚህ የጊዜ ክፍተት ውስጥ አንዳንድ የተሰሎንቄ ክርስቲያኖች በሞት ተለይተው ነበር። ታዲያ አማኞች ሁሉ በሚነጠቁበት ጊዜ እነዚህ በሞት የተለዩ ክርስቲያኖች ጣፈንታስ ምን ሊሆን ነው የሚል ጥያቄ በአንዳንድ ክርስቲያኖች ዘንድ መነሳቱ የግድ ሆነ። ኢየሱስ ክርስቶስ በቅርቡ እንደሚመጣ ባይነግራቸው ኖሮ የተሰሎንቄ ሰዎች ጥያቄውን አያነሱም ነበር። እርሱ ይህን እውነት ከነገራቸው በኋላ የሞቱ ክርስቲያኖች ሳይነጠቁ ይቀራሉን የሚለው ጥያቄ እነዚያን ክርስቲያኖች ያሳስባቸው ነበር። እኔና እናንተ ያለነው ጥያቄው ለመጀመሪያ ጊዜ ከተነሳበት 2000 ዓመት በኋላ ስለሆነ ለተሰሎንቄ ክርስቲያኖች አሳሳቢ የነበረውን ያክል የሚያሳስበን አይደለም። ሆኖም እንደነርሱ ሁሉኛም ብንሆን በቅርቡ ጌታ እንደሚመጣ እናምናለን። በዚህ ቀን በዚህ ዓመት በማለት ጊዜ ወስነን ግን በፍጹም መናገር አንችልም። ጌታ ኢየሱስ ክርስቶስ ራሱ ቀኑንና ሰዓቱን ማወቅ እንደማንችል ነግሮናል። ስለሆነም ይህን ለማድረግ መሞከር ራሱ አደገኛ ነው። እነዚህ የተሰሎንቄ ሰዎች መነጠቅ ከመሆኑ በፊት ወይም ከመደረጉ በፊት የሞቱ ክርስቲያኖች ጣፈንታ ምን ሊሆን እንደሚችል ጥያቄ አድሮባቸዋል። ይህን መዘንጋት የለብንም። እስቲ ቁጥር 13ን እናንብብ። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አንቀላፍቶ ስላሉት ታውቁ ዘንድ እንወዳለን ይላቸዋል። እንድታውቁ ወዳለሁ የሚለውን ቃል ራሱ እኔ ወደዋለሁ። ከዚህ ጋር ተመሳሳይነት ያለውን ቃል የቆሮንቶስን መልእክት ባጠናንበት ጊዜ መመልከታችንን ምናልባት ታስታውሱ ይሆናል። ወንድሞች ሆይ ይህን እንድታውቁ ወዳለሁ ብሎ ነበር ጳውሎስ በቆሮንቶስ መልእክቱ ውስጥ። ጳውሎስ ይህንና ይህን አላወቃችሁም፣ ባለማወቃችሁም በጣም አዝኛለሁ በሚል አሉታዊ አነጋገር አልተጠቀመም። ባነጋገሩ ጨዋና ለሰዎች ስሜት የሚጠነቀቅ ሐዋርያ ነበር። አንቀላፍቶ ስላሉት ሲል ስለ ሞቱት ማለቱ ነው። ይሁን እንጂ ስለ ነፍስ ወይም ስለ መንፈስ እየተናገረ አለመሆኑ ደግሞ ግልጽ ሊሆንልን ይገባል። ምክንያቱም መንፈስ አይሞትም። አንቀላፍቶ ስላሉት ሲል ስለ ሥጋ ሞት መናገሩ እንደሆነ ለማሳየት አንዳንድ ምክንያቶችን ማቅረብ ፈልጋለሁ። አንደኛው ምክንያት በእንቅልፍና በሞት መካከል ያለው ተመሳሳይነት ነው። ልብ በሉ፣ በእንቅልፍና በሞት መካከል ያለው ተመሳሳይነት ነው። የሞት አካልና ያንቀላፋ አካል በብዙ መልኩ ይመሳሰላሉ። ብዙዎቻችሁ የሞተ ሰው አይታችሁ ይሆናል። በገሌኮ ያንቀላፋ እንጂ የሞት አይመስልም ሲባልም ሳትሰሙ አትቀሩም። ያማኞች ሞት በእንቅልፍ ይመሰላል። አንድ ሰው ስላንቀላፋ ደግሞ ህልውናው ተቋርጧል ማለት እንዳልሆነ ሁሉ ሲሞትም አካሉ አንቀላፋ እንጂ ህልውናው ተቋርጧል ማለት አይደለም። እንቅልፍ ግዚያዊ ነው። ሞትም እንደዚሁ ወገኖቼ ግዚያዊ ነው። ያንቀላፋ ሰው መንቃቱ አይቀርም፣ የሞተ ሰውም መነሳቱ አይቀርም። ሁለተኛው ምክንያት ደግሞ የግሪኩ ቃል መጋደም የሚለው የተገኘበት ስርወ ቃል በመሆኑ ነው። በጣም የሚገርመው ደግሞ እንቅልፍ ወይም መተኛት መጋደም የሚለው ቃል አካልን የሚመለከት የመሆኑን ያክል ትንሣኤም የሚመለከተው አካልን መሆኑ ነው። ስለሆነም በሞት ጊዜ ነፍስ ታንቀላፋለች በማለት የሚያስተምሩ ሰዎች መጽሐፍ ቅዱሳዊ መሠረት የላቸውም ማለት ነው። ለዚህ ማስረጃ እንዲሆነን ሁለት ምሳሌዎችን ማቅረብ እፈልጋለሁ። የመጀመሪያው ከሉቃስ ምዕራፍ 22 ቁጥር 45 የምንመለከተው ሲሆን ቃሉም ከጸሎትም ተነስተ ወደ ደቀ መዛሙርቱ መጣና ካዘን የተነሳ ተኝቶ ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስተታችሁ ጸልዩ አላችሁ ይላል። እዚህ ላይ ተኝተው ሲል የተጠቀመበት ግሪክኛው ቃል በዚህ ስፍራ ለተሰሎንቄ ሰዎች ከጻፈላቸው ጋር አንድ አይነት ነው። ሁለተኛውን ምሳሌ የምናገኘው ከሐዋርያት ሥራ ምዕራፍ 12 ቁጥር 6 ሲሆን ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር ይላል። እዚህ ላይ በግልጽ የሚታወቅ ነገር ቢኖር ስምዖን ጴጥሮስ የእንቅልፍ ችግር ያልነበረበት መሆኑ ነው። እዚህም ላይ እንቅልፍ ሲል ሥጋዊ ሞትን ለመግለጽ ከተጠቀመበት ቃል ጋር ተመሳሳይ ነው። ሦስተኛው ምክንያት ሥጋ ወደ አፈር መንፈስም ወደ ሰጠው ወደ እግዚአብሔር እንደሚመለስ መጽሐፍ ቅዱስ የሚያስተምር በመሆኑ ነው። ተጨማሪ ማስረጃ እንዲሆነን መጽሐፈ መክብብ ምዕራፍ 12 ቁጥር 7ን ተመልከቱ። እንዲሁም ደግሞ ዘፍጥረት ምዕራፍ 3 ቁጥር 19ን ተመልከቱ። እስከ ትንሣኤ ቀን ድረስ እንቅልፍ ላይ የሚሆነው ሥጋችን ነው፣ መንፈስ ግን ወደ ሰጠው ወደ እግዚአብሔር ይመለሳል። ነፍስ ወይም መንፈስ አይሞትም። ልብ በሉ፣ ነፍስ ወይም መንፈስ አይሞትም። ስለሆነም ነፍስ ወይም መንፈስ ከሞት አይነሳም። በሞት ያንቀላፋው ሥጋችን በትንሣኤ ይነሳል። ከሥጋ ተለይተን በጌታ ዘንድ ማደር ደስ ይለናል በማለት ጳውሎስ የሚናገረውም ይህን ለማመልከት ፈልጎ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 8ን ተመልከቱ። የሰው አካል ወይም ሥጋ ለጊዜውም ቢሆን በሞት የሚፈርስ ድንኳንን ይመስላል። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንጻ እንዳለን እናውቃለን ይላል ሐዋርያው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1ን ይመለከቷል። የምንኖረው የቱንም ያክል ውድ ዋጋ የወጣበት ቤት ውስጥ ቢሆንም መኖሪያ ቤታችን በየትኛውም አይነት የከበሩ ድንጋዮች የተሰራ ቢሆንም ጊዜያዊና ወገኖቼ ፈራሽ ነው። በዚህ ውስጥ በእውነት እንቃትታለንና ከሰማይ የሚሆነውን መኖሪያችንን እንድንለብስ እናፍቃለንና ለብሰን ራቁታችንን አንገኝም ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 2ን ልብ ይሏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 2ን በኋላ ተመልከቱ። በድንኳኑ ያለን እኛ ከብዶን እንቃትታለን ሲል ደግሞ በዚሁ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 4 ውስጥ ይናገራል። አንድ ጊዜ አንድ በጣም ካረጁ ሰው ጋር ተገናኝተን እንጫወት ነበር። ምናልባትም ወደ 80 ዓመት አካባቢ ሳይሆኑ እንደማይቀሩ እገምታለሁ። ታዲያ እኛ አዛውንት ሰው አንደበታቸው እንዳመጣላቸው የሚናገሩ የሚሳደቡና የሚራገሙ ስለነበሩ አባቴ እንደማየው አርጅተዋል፣ በዚያ ዓለም ብዙ የሚቆዩ አይመስለኝም። ካንደበቶ ለሚወጣው ቃል ሁሉ በእግዚአብሔር ፊት እንደሚጠየቁበት አስተውለዋልን? በማለት ጠየቅኳቸው። እርሳቸው ግን በዚያ ዓለም ብዙ እንደማልቆይ ማን ነገረ ደግሞ ሲሉ በፌዝ ጥያቄን በጥያቄ መለሱልኝ። እኔም አዩ አባባ አልኳቸው። አዩ፣ ይህን የሚነግሮት እግዚአብሔር እንጂ እኔ አይደለሁም። ጸግሮ ሸብቷል፣ ወገቦም ጎብጧል፣ አይኖቹም ደግሞ ፈዛዋል ወይም ደንግዘዋል። ይህ ሁሉ የሚያመለክተው በዚህ ዓለም ብዙ እንደማይቆዩ ነው። በዚህ ምድር ድንኳን ውስጥ እየኖሩ ነበር። በቅርቡ ደግሞ ይህን ድንኳን ለቀው እንደሚሄዱ ምልክቶች እየታዩ ነው ብዬ ደፈር በማለት መለስኩላቸው። ጎረምሳ በነበርኩ ጊዜ ሁልጊዜ የቤቴ መግቢያ ደረጃዎችን በሩጫ ነበር የምወጣው። ዛሬ ግን ያንን ማድረግ አልችልም። ደረጃዎቹን አንድ በአንድ መቁጠር አለብኝ፣ አለበለዚያ ጉልበቴን ያመኛላ። ጳውሎስ በድንኳኑ ያለን እኛ ከብዶን እንቃትታለን ያለው ያለ ምክንያት አይደለም። ይህ አሮጌ ሥጋችን ጊዜው እስኪደርስ ድረስ ወገኖቼ መቃብር ውስጥ ያንቀላፋል። መንፈስ ግን ወደ ሰጠው ወደ እግዚአብሔር ይመለሳል ወይም ደግሞ ይሄዳል። ጳውሎስ እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆን ታምነናል ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 6 እና 7ን በኋላ ተመልከቱ። አሁን ያለነው ቤታችን ውስጥ ነው። እንደ እውነቱ ከሆነ በአሁኑ ጊዜ ያለነው በዚያ አካል ውስጥ ተደብቀን ስለሆነ ሰዎች በሚገባ ያውቁናል ማለት አይቻልም። ሞት ማለት የሥጋ ማንቀላፋት እንደሆነ የሚናገር ሌላው ሰው ደግሞ ነቢዩ ዳንኤል ነው። እስቲ ዳንኤል ምዕራፍ 12 ቁጥር 2ን በኋላ ተመልከቱ። ዳንኤል 12 ቁጥር 2ን በኋላ ተመልከቱ። ትቢያ የሚለው ሥጋን ነው በዚህ ክፍል ውስጥ፣ መንፈስ ግን ወደ ሰጠው ወደ እግዚአብሔር ይመለሳል። አራተኛው ምክንያት የጥንት ክርስቲያኖች ለመቃብር ስፍራ ያላቸው ሌላ መጠሪያ ስም ማረፊያ የሚል ነበር። ይህም ሰዎች የደከመ ጎናቸውን ከሚያሳርፉበት አልጋ ወይም ከእንቅልፍ ጋር ተመሳሳይ ትርጉም አለው። እንግዲህ ወደ ዋናው ነጥባችን ማለትም ወደ ቁጥር 13 ስንመለስ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ ሲል ምን ማለቱ እንደሆነ ማስተዋል ይኖርብናል። አረማውያን ተስፋ የላቸውም። ስለሆነም ለነርሱ ሞት አስፈሪና አስደንጋጭ ነገር ሊሆን ይችላል። አንድ ጥንታዊ ባለቅኔ ተስፋ የሕያዋን ነው፣ ሙታን ግን ተስፋ የላቸውም በማለት መናገሩ ይጠቀስለታል። ከኢየሱስ ክርስቶስ ውጪ ላሉ ሰዎች ሞት የመጨረሻውና ማክተሚያው መስሎ ይታያቸዋል። በረጅሙ ያገልግሎት ዘመኔ ወገኖቼ የብዙ ሰዎችን የቀብር ሥርዓት ተካፍያለሁ። ቤተሰቡ ክርስቲያን መሆን አለመሆናቸውንም በቀላሉ ማወቅ ይችላለሁ። የሟቹ ቤተሰቦች ተስፋ እንዳላቸው ወይም እንደሌላቸው መናገር ይችላለሁ። እርግጥ ነው እንደ ማንም ሰው ሁሉ ዘመድ አዝማድ ወይም ጓደኛ ሲሞትባቸው ክርስቲያኖችም ያለቅሳሉ። ይሁን እንጂ የሚያዝኑትም ሆነ የሚያለቅሱት ተስፋ እንደሌላቸው ሰዎች መሆን የለበትም። እግዚአብሔር ይህንን እውነት በልባችን ያሳድርልን። ዛሬውን ትምህርታችንን እንግዲህ ወገኖቼ እዚህ ላይ ያጠቃልን። እኛ በኩል ደናደሩ በማለት እንሰናበታችኋለን። ሰላም።